ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጣቦ ሕይወትና ሥራ ይልቁንም በስነ ጽሑፋዊ አስተዋጽኦአቸው ዙሪያ በተጀመረ ውይይት ነው። ተወያዮች የትዝታ ሰለግ በሚል ርዕስ ባለፈው ዓመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሐሳብ ጠንሳሽ ወጣት ደራሲ እንዳለ ጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለ ህትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው። እንግዶቹን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አብላ ከበደ ነው።
እውቁ የፖለቲካ ሰው በረኛውና የህግ ሰው አሰፋ ጫቦ በቅርቡ ከዚህ ዓለም በሞት ተለይቷል። ሁለት እንግዶቼ እንዳለ ጌታ ከበደና ዘነበ ወላ፣ ዜና አረፍቱን ከሰማችሁበት ሁኔታ እንጀምር። እንዳለ ጌታ፣ የአቶ አሰፋን ዜና አረፍት የት ሆነህ በምን ሁኔታ ሰማ?
ወደ ቢሮ የሄድኩ ጠዋት ነው። ልክ ሰርቪስ ውስጥ እንደገባ ከስራ ባልደረቦች መካከል አንዷ የሆነችው እየተከታተለች ነበረ ፌስቡክ። በቃ ደነገጠች። ጋሻ አሰፋ ጣቦ አረፈ ብላ ነገረችኝ። በቃ ከዚያ በኋላ ሌሎች በሱ ጉዳይ ላይ እንወያይ፣ እንግባባ፣ እንጫወት የነበርን ልጆች እየተደዋወልን እርግጠኛ ስንሆን ዜናውን መሰራጨት ጀመርን ማለት ነው። ሰኞ ማለዳ
ያንተ ተብሎ በኢትዮጵያም ባሉበት የትኛውም አካባቢ በብዙ መንገዶች የሚታወቅ ሰው ስራና ህይወቱንም በተለያየ መንገድ የማወቅ የመረዳት እድል የገጠማቸው በማህበራዊ መገናኛ ብዙሃን ሲነጋገሩ ሰንብተዋል። ዘነበ፣ ያንተንም አጋጣሚ እንመልከት እስኪ። አቶ አሰፋ ያረፈበት ሁኔታ እንደምን ባለ ሁኔታ ተረዳ? የት ነበርክ?
እኔ ሰማሁት ሰኞ ሌሊት ነው። የቅርብ ጓደኛዬ መካከል አንዱ ጸጋዬ ባለ ደወለና ሰምታለ አለኝ። ምንድን ነው አልኩት። አሰፋ አረፈ አለኝ። በጣም የደነገጥኩት ምክንያቱም እኔ ሀዘን ተደራረበብኝ። እናቴም ሳምንት ነው ካረፈች። የፋሲካ ዕለት ቅዳሜ ለእሁድ አጽያ 9 ሰዓት ከመለ ነው ከዚህ ዓለም በሞት የተለየች እና የእሱ ደግሞ ዳግማ ትንሳኤ ላይ መጣ። በጣም ልጅ የነገርኩት እና ፌስቡክ ደግሞ አንዳንዴ የሚለቁት መረጃውን እውነትም አይደለም ምንም ምንም ስለሚባል አባቱ ውሸት አድርገዋል እስከ ማለት ነው የደረስኩት። በዛው ውስጥ ያለው ልክ ከጸጋዬ ጋር ተነጋግረን ስልኩ ሲዘጋ ከሌላ ሴት ደግሞ ሌላ ጓደኛ እንደዚህ መርከበኛ ጓደኛ አብረን አንድ ስኳድሮን ላይ ቀንሰር የነበረን ጓደኛ የደወለ እና በእናቴ ሞት ሰማውን ሀዘን ከነገረኝ በኋላ አሰፋ መሞት አረዳኝ እና በቃ እውነት መሆኑን አረጋገጥኩኝ። በጣም ነው ሾክ ያደረገኝ። ከእሱ ጋር ባለፉት 6 ወራት በተከታታይ እንገናኝ ነበር። ቴክስት የሚያደርግልኛል። በተጨማሪም እዚህ ሁለታ ሊያወጣው የሚያስበው መጽሐፍ ስለነበረ መረጃዎች ጠይቀኛል፣ እነግረዋለሁ እና ትልቅ ማጣት ነው። ምን ብዬ እንደምነግርህ አላቅ። በደወለልኝ ቁጥር ወደ ድርሰቱ ዓለም ተመለስ፣ አንተ ደራሲ መሆን ያለብህ ሰው ነህ ነው ያልኩት። የደበበ ሰይፉ አባል ነው ትዝ የሚለኝ። ደበበ ይላል ደራሲ ከመሆኑ በፊት አንባቢ ነው፣ ደራሲ ከሆነ በኋላም አንባቢ ነው፣ እድሜ ልኩን የሚያነባል ይላል። አሰፋ ጣቦ እድሜ ልኩን ያነበበ ሰው ነው። በሽግግር ወቅት እዚህ አዲስ አበባ ተገናኝተን ስናወራ ዘነበ እንደዚህ አይነት ልጓል ያለው ይሉታል፣ ጸሐፊ ነው ምናምን ብሎ ሲነግሩት እኔም እኮ ድሮ ልጅ ሆኜ ሞክር ነበር ምናምን ብሎ ሲለኝ አላመንኩትም። ምክንያቱም አባቶቻችን እሱ ቦክሰኛ ነው ስትለው እኛም ቦክስ አንድ ዙር ነበር የእኛ 7 ደቂቃ ነው ምናምን ነገር ብለው ይነጥቀዋል የአንተን ቦክሰኝነት። እና እሱም ጸሐፊ ነኝ ስለ የጻፈበትን ዘመን ጠይቄ ወደኋላ እጄ 1958 አካባቢ ብራውንዘሪ አዲስ ዘመኑን በሚያዘጋጅ ጊዜ አንዱ ኮንትሪቢተር አሰፋ ጣቦ ነበረ እና በርካታ አርቲክሎች ሳነበብኩ እዛ ውስጥ ንባቡን አየሁኝ። ደርዝ ንባብ እኔ በኋላ በ1980ዎቹ ሲያወቅኳቸው መጽሐፍ እሱ 1950ዎቹ ሲያውቃቸው ነበር እና በጣም በስፋት ያነበበ ሰው ነው። በተጨማሪ ደግሞ በእድሜውም ኖሯል። ህይወቱን በጣም ኦብዘርቭ የሚያደርግ ሰው ነው። ይህ ሰውዬ ደራሲ ቢሆን በኢትዮጵያ ስልጣኔ ላይ ትልቅ አስተዋጽኦ ያደርጋል። ለብዙዎች ወጣት ጸሐፊዎችም መጽሐፍ እንዴት ይጻፋል፣ እንዲህ ከተኖረ ከተነበበ ከተመረመረ በኋላ እንዴት ይጻፋል፣ ሊያስተምረን የሚችል ነገር ይሰራል ብዬ ስላሰብኩኝ ደጋግሜ ነግረዋለሁ። መጽሐፍ ለደብዳቤ ነግረዋለሁኝ። ጋሽ አንተ እኮ ደራሲ ነህ፣ ነፍስህ ወደ ድርሰቱ ዓለም ነው የሚያደላው። የፖለቲካ ሰው ነኝ ብለህ የምታምን ከሆነ እውነት ነው፣ ኖረህበታል። እድለኛም ስለሆንክ ሰርፈህ ዛሬ ነገር በቅተሃል። ስለዚህ ውስጥህ ያለውን ስጠን እያልኩ በተደጋጋሚ ነገረው። በደስታ መቀበሉን በቅርብ የእሱን የራሱን ማስታወሻ እንደማለት ነግሮኝ ነው የተለያየ ነው። ከዛ በኋላ መጽሐፉ አስጠርቶ ምናልባት ይሄ ማስታወሻ ይሁን ወይ የተሳፈነክ ተከታይ ወዲሁን አላቅም ስለህትነት አዲስ አበባ ጻሪሽ ልጅ ያለሽ እንደቤትም ትባል እሷና ግንቼ አድቫይስ እንዳረጋት ነገረኝ። አይቶ እሷ ያለችበት ሁኔታ የተሳፈነክ ከመጀመሪያው ላይ አገኘችው ነገር ካጠና በኋላ ይህንን ለአባትሽ ነገር ያልኳት ለግራው ግላን ሹፍቱን ባደረውን ወይ መጣው ለክላስ አይላክላስ አላቅም እዚህ ላይ ቆሞት
መልካም እንዳለኝ ወደ አንተ ልምጣ። ይበልጡን ዛሬ የምናተኩረው ስነ ጽሁፍ ስራዎቹ ላይ ነውና በስነ ጽሁፍ ስራዎቹ የተለየ ስሜት ያሳደረባቸው በራሳቸውም በድርሰቱ አለፍ የገፉ ስም ያላቸው ወጣት ደራሲያንን የመጎትጎት የመኮርኮር አቅሙን ያሳየበት ባለፈው አመት ለህትመት የበቃ የትዝታ ፈለክ የተሰኘው መጽሐፉ ነው። ይሄ መጽሐፉ እንዲታተም ከ1956 ጀምሮ የተጻፉ ስራዎችን ከማሰባሰብ የበኩልህን ከማበርከት አልፎ ሐሳቡም እንዲጠነሰስ ብዙዎችን የኮረኮረ አንድ ጽሑፍ እጄ ገብቷል። የማይመጣን ነገር መጠበቅ ይላል። እስኪ ባንተ አንደበት እናስተዋውቅ። ያቺ ኩርኩራ ያቺ መነሻ እንዴት መጣች? ካሰፋ ጋር የነበረህን ዕውቀት እንዴት ቀሰቀሰው?
መሰለህ አሉላ በጽሑፍ ዓለም ስትሰማራ በተለያየ አጋጣሚ የምትወዳቸው የት እንዳሉ ማወቅ የምትፈልገው ለምን ጠፉ ምን ሆኑ ምን አገኛቸው የምትላቸው ሰዎች ተጋጥመዋል። በአንድ ወቅት በተለያየ ጋዜጣ መጽሔት ላይ አዋጊ መሳጭ አድናኝ የሆኑ ነገሮች ሲጽፉ የቆዩ ሰምተህም አንብበህ የማታውቃቸው ነገሮች ያደረስክበትን ዓለም አይተው የመጡ ሰዎች ሲጠፉብህ ምን ሆነው ነው የጠፉት ብሎ አለመጠየቅ አስቸጋሪ ይሆናል እና ብዙን ጊዜ ካረፈው በኋላ ነው አንድ ሰው ያለንን አድናቆት ለመግለጽ የምንፈጥ ነው አሳሳ ጠቦ በህይወት እንዳላቃል ያኔ ግን አይቻው አላቅም እና የገላጭነት የተንታኝነት ችሎታ አለው እሱ ስለ ጨንቻ ሲጽፍ እኔ ራሴ ጨንቻ የተወለድኩ የኖርኩ የነበርኩ ያህል እንዲሰማኝ ማድረግ ይችላል። ተመልከት እንግዲህ ንባብ የበቁ ብዙ መጽሐፍት ያሏቸው ደራሲዎች አሉ። እኔ ግን ጋዜጣ ላይ መጽሔት ላይ በማንበብ ብቻ እንዴት ነው የሰውዬ እያባበለ እያጫወተ የሚወስደኝ? አንድም እንግዳ የሆነ ቃል ሳይጠቀም ቃላትን አክሮባት ሳያሰራ ይጽፋል እና የት ነው ያለኸው ብሎ አለመጠየቅ ኃጢአትም ስህተትም መስሎ ተሰማኝ። ደግሞ የሚገርም ነገር ሁሌ በህይወታችን ውስጥ ሳንከፍላቸው የሚያስተምሩን መምህራን አሉ። በጋዜጣ በመገናኛ ብዙሀን በልዩ ልዩ ቦታ አበርክቶታቸው ከፍ ያለ ጋሻ ተስፋ ያንን ጽሑፍ ከጠፍኩ በኋላ ሌሎችን ደግሞ ለእኔም እወደዋለሁ እኔም የት እንደሄደ ማወቅ እፈልጋለሁ የሚል ጥያቄ ነው መጡ። ያ ደግሞ ጥሩ ነገር ይዞ መጣ። ያም ምንድን ነው መሰለ ለካስ ስራዎቼ ቢሰበሰቡ ቢነበቡ የሚፈልጓቸው አሉ ብሎ እንዲያስብ ግፍ ምክንያት ሆኖ ከዛ በኋላ በስልክ የመደዋወል የመጻጻፍ ነገር ነበረን። በመፈልገው ርዕሰ ጉዳይ ሁሉ ይጽፍልኝ ነበረ። አሁን ለምሳሌ ያኔ ባህሉ ግርማ ህይወቱና ስራዎች የሚለው መጽሐፍ በምጽፍበት ጊዜ ጋሻ ተስፋ ከ1950ዎቹ ጀምሮ በመጽሐፍት ላይ ትንታኔ ይሰጥ ከነበረ ድርሳዊ ድርሳናት ማስነበብ ይችሉ ከነበሩ ሰዎች መካከል አንዱ ከሆነ ባህሉ ግርማ ላውቀው አይችልም ብዬ ጻፍኩለት። እውነትም የነበራቸውን ትውቅ ጻፈልኝ እና ያንን ነው ልናጣቸው የማይገቡ ሰዎች አሉ። ከነዛ ሰዎች መካከል አንዱ ስለነበረና በህይወት እያለን ይሄ ትውልድ እንደሚወደው ይሄ ትውልድ የሱ ስራዎች ማንበብ እንደሚፈልግ ይሄ ትውልድ በሱ አማካኝነት ጸንቻን እንዳወቀ ማዕከላዊ እስር ቤትን እንደጎበኘ የማናውቀውን ዓለም እንደተዋወቀ አብረውት የነበሩት ሰዎችን የሚገልጽበት ቋንቋ ራሱ ተጽዕኖ ማሳደር አቅም ከፍተኛ ስለነበረ ምስክርነት ለመስጠት ተብሎ ነው ያጽፍ የተጻፈው።
የማይመጣ ነገር መጠበቅ እንትለዋ ምናልባትም ለአድማጮች ተረቅ አድርገን ማካፈል ያለብን የሐሳብህ መነሻ የሆነች ምንጩ አሰፋ ጫቦ ራሱ ይሁን እንጂ እርሱን ከመጠበቅ ጋርም ተዛምዶ የእርሱን ሁኔታ ለመግለጽም ለጥቅም ውሏል። እስኪ ፈታ አድርግልን አንተ የዚያ ለሁሉም ውይይቶች መነሻ የሆነ ጽሑፍ ርዕስ ያደረግከው ኋላም ዛሬ ከሆነው ሁኔታ ጋርም የተዛመደ የሚመስለውን ያን ታሪክ ጭብጣ ሲዘን
ለሰፈፋ በዝርው እየጣሰ ግን ግጥም እያነበኩ ይመስሉ አርስተ ነገሮችን ያስገባል። ለምሳሌ አንድ መጣጥፉ ላይ ትዝ ይለኛል ሀገራችን ተሰርታላለቀችም ይላል እኛ ራሳችን ተሰርተናላለቅንም ይላል። ተሰርታላለቀ ሰው ምን ማለት ነው ወለ እንድታስብ ያደርጋል። አንድ ሌላ ግጥም መነሻ የሚሆንህ ነው። ልክ የኛው ደግሞ አንድ መጣጥፉ ላይ ምን ይላል የኢትዮጵያ ህዝብ የማይመጣን ነገር የመጠበቅ የረጅም ጊዜ ልምድ አለው የረጅም ጊዜ ታሪክ አለው ይላል። አባሎ የማይመጣን ነገር መጠበቅ የማይመጣን ነገር መጠበቅ ያለው ደግሞ ታባሽ ህመም የለም ክፉ ህመም የለም እሱ እንዲመጣ እንዲገኝ መፈለግ ነገር ነው። እሱ ይመጣል ራሱ ይገልጻል። በቃ ይመጣል ብለን ተበቀን እዚህ መጻፉ ላይ ራሱ ለልጆች አባት የሚሆነው ወይም መሆን የሚገባው አልሆንኩም ይጸጽፈኛል ሲል ቆየ ሰው ከነጸጸቱ ከነምነቱ አጣ ነው። ከዚህ ባየ ቁጥር ሰበብስ ምትባው ቁጥር የኢትዮጵያ መሬት የኢትዮጵያን ብቻ ነው የሚታየኝ ሲል ቆየ ሰው ሳይመጣ እንደጠበቀ ነው አጣ ነው። እና አንዳንዴ አንድ ለተስማማበት የማስተን ሐሳብ የሚጽፉ ሰዎች በሚገርም መንገድ ደግሞ ጥሩ መሆን አደላለፍ አሳምነው ይዘው የሚሄዱ አሉ። ያቺ ቃል ከሱ ተወሰደች ነበረች።
መልካም እንዳለ ጌታ ጽሑፍ ላይ በመንደርደሪያው ጠቅሳለህ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት የጓጓችሁ ሳታገኙት የቀረሰው ሆኑን ከራስነት ጋርም ያገናኘ ይመስላል። ታዲያ ቅድም ያነሳኸውን የጠቀስከውን ይሄ እምኖረው አሜሪካ ህልሜ ግን ኢትዮጵያ ነው በዚያው ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በመናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ።
አሜሪካ ከመጣሁ 25 አመት ዲኖር ለዋን ተቻለ መግባቸው በይቻለሁ ፊልም ሳይ ኢትዮጵያ ነው ማየው። ከሚመጡት ነገሮች አንዱ ጨንቻ ነው ደግሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት እኔን ያስተኛኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አረንጌ ያየሁት፣ ሌላ ጊዜ ለሁለት አመት በአመት እየኩትችል የታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚል በተለይ የሄድኩባቸው የደረስኩባቸው ቦታዎች ናቸው። ቁልጭ ብሎ ይመጣሉ። ጨንቻ ደርሶ ይታያል ወይ?
ባለፈው ሳምንት ማብቂያ ላይ ከዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አቶ አሰፋ ጫቦን ሕይወትና ሥራ በተለይም በሥነ ጽሑፋዊ አስተዋጽኦአቸው ዙሪያ ባህልና ማኅበረሰብ የጀመረው ውይይት ሳምንት ይቀጥላል። በአሁኑ ያሉላን እንግዶች ደራሲያኑን እንዳለጌታ ከበደንና አቶ ዘነበ ወላን እናመሰግናለን።